Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ኢድ ሙባረክ።
ኢድ ሙባረክ። ኢድ ሙባረክ። ሙባረክ ሙባረክ ለና ወለቱም ሙስሊም ሙስሊማቶ ተሞሎ ሰላም አለይኩም። ኢድ ሙባረክ። ሙባረክ ሙባረክ ለና ወለቱም ሙእሚን ሙእሚናቶ ተሞሎ ሰላም አለይኩም። ኢድ ሙባረክ። ሙባረክ ሙባረክ ለና ወለቱም تقبل الله صالح الاعمال لله ومنكم مبارك
የተከበራችሁ ሙስሊም ምእመናን እንኳን ለኢድ አል ፈጥር አደረሳችሁ።
ኢድ ሙባረክ።
ኢድ ሙባረክ። ሙባረክ ሙባረክ ለና ወለቱም ሙስሊም ሙስሊማቶ ተሞሎ ሰላም አለይኩም። ኢድ ሙባረክ። ሙባረክ ሙባረክ ለና ወለቱም ሙእሚን ሙእሚናቶ ተሞሎ ሰላም አለይኩም። ኢድ ሙባረክ። ሙባረክ ሙባረክ ለና ወለቱም تقبل الله صالح الاعمال لله ومنكم
مبارك በዚህ በተከበረው እንሰራው የነበረውን ያምልኮ ተግባር ከእዝነት ጀምሮ ከመዋደድ ጀምሮ ከመረዳዳት ጀምሮ ስንተገብረው የነበረውን እስከ አመቱ ድረስ ጸጥታ ያድርገን እንድንይዘው ለሁሉ ሙስሊም የማስተላልፈው አደራዬ። እንደገና ደግሞ ሙስሊሙ ብቻ ሳይሆን ሰው ሰው በመሆኑ መከበር ስላለበት ሊታዘንለት ስለሚገባ ሁሉም የመተዛዘንን የመረዳዳትን ባህል እያጠነከረ እያጎለበተ መሄድ እንዳለበት ለሁሉም ህብረተሰብ መልእክቴን አስተላልፋለሁኝ።
ሼህ አሊ ገርባ ከሜካ ሳውዲ አረቢያ ለኢድ ያስተላለፉት መልእክት ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የኢድ አል ፈጥር ስርጭት ጀመረ።
የሳውዲ አረቢያ የምህረት አዋጅ ተስፋና ስጋት
ትልቁ ቻሌንጅ ወይ አጣብቂኝ የሚሆነው ቀኑ ካለፈ በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ።
ባለፉት 3 እና 4 ወራት እንኳን ውጡ እየተባለ በእርግጠኝነት ከ20 ሺህ ሰው በላይ መጥቷል በጅዛም ደግሞ።
ስለሺ ሽብሩና ነቢዩ ሲራክ ናቸው ከሪያድና ከጅዳ የአይን እማኝ ጋዜጠኞች ናቸው። ሁኔታውን እየተከታተሉ ሲዘግቡ ነበር። እነሱም ይዘናቸዋል።
እሁድ ሰኔ 18 2009 ዓመተ ምህረት የፕሮግራሙ አዘጋጆችና አስተናጋጆቻችሁ
ጽዮን ግርማና
ሰለሞን አባተነን። ጤና ይስጥልን፣ እንደምን አመሻችሁ።
ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ለእስልምና እምነት ተከታዮችም ኢድ ሙባረክ። አዲሱ አበበ ነኝ። በድርድር አጀንዳ ነጥቦች ላይ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአደግና 16 ተቃዋሚ ፓርቲዎች ወደ ዋናው ድርድር ለመግባት ወሰኑ። ጸረ ሽብር ህጉን ጨምሮ በተቃዋሚዎች በቀረቡ የተለያዩ አጀንዳዎች ላይ ለመደራደር የተስማማው ኢህአደግ የፖለቲካና የህሊና እስረኞች በሚል በቀረበው የአጀንዳ ነጥብ ላይ ግን እንደማይደራደር አስታውቋል። እስክንድር ፍሬው አጠር ያለ ዘገባ አለው።
የትናንትናው ስብሰባ የቅድመ ድርድሩ የመጨረሻ ቀን ውይይት ሆኗል። ገዢው ኢህአዴግና 16ቱ ተቃዋሚ ፓርቲዎች ተጨምቀው ከቀረቡት 13 አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ አድርገዋል። ከጸደቁት ርዕሶች መካከልም በተቃዋሚ ፓርቲዎችና በሰብአዊ መብት ተቋማት ትችት የሚቀርብባቸው አዋጆች ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባልና ተቀዳሚ ረዳት አደራዳሪ አቶ ዋሲሁን ተስፋዬ እነዚህኑ የአጀንዳ ነጥቦች ለተሰብሳቢዎቹ ዘርዝረዋል። ጸረ ሽብር ህጉ፣ የበጎ አድራጎትና ማህበራት ህግ እንደዚሁም ሌሎች አዋጆች ከተዘረዘሩት መካከል ናቸው። ጸረ ሽብር ህጉን ጨምሮ በልዩ ልዩ አጀንዳዎች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሊና እስረኞች የሚለውን ርዕስ ግን አልተቀበለም። ምክንያቱ ደግሞ እንደዚህ አይነት እስረኞች በሀገሪቱ የሉም የሚል ነው። በነገው ዕለት በስፋት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኝ አንድ የመኖሪያ ህንጻ ላይ የተነሳ ቃጠሎ በቁጥጥር ስር መዋሉ ታውቋል። በህንጻው ውስጥ ወደ 6 ኢትዮጵያውያን ቤተሰቦች የሚኖሩ ሲሆን በማናቸውም ላይ ግን የደረሰ ጉዳት እንደሌለ ከስፍራው የተገኙ ምንጮች አመልክተዋል። ባልደረባዬ ሰለሞን አባተ እየተከታተለው ነው። እንደአገኘን እናቀርባለን ወይም እናሰማለን። ዋይት ሃውስ ነገ ሰኞ የህንዱን ጠቅላይ ሚኒስትር በቀይ ምንጣፍ ለማስተናገድ በዝግጅት ላይ መሆኑ ተሰማ። በዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ መካከል የሚካሄደው የነገው የፊት ለፊት ውይይት የቤተ መንግስቱ ቃል አቀባይ ሻን ስፓይሰር እንደገለጡት ጠንካራና የተጋጋለ ይሆናል። ማታ ፕሬዝዳንት ትራምፕ ለውጭ ሀገር መሪ ለመጀመሪያ ጊዜ በዋይት ሃውስ የሚያስተናግዱትን የራት ፕሮግራም ያካሂዳሉ። ሁለቱ መሪዎች በሁለት የተለያዩና ተቃራኒነት ባላቸው መፈክሮች ይታወቃሉ። ህንድ ሜክ ኢን ኢንዲያ፣ ህንድ ውስጥ አምርቱ፣ ዩናይትድ ስቴትስ ደግሞ አሜሪካ ፈርስት ወይም አሜሪካ ትቅደም በሚሉ መፈክሮች። ይህ በእንዲህ እንዳለ በዶናልድ ትራምፕ አስተዳደር ዩናይትድ ስቴትስን ለመጀመሪያ ጊዜ የሚጎበኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዋሽንግተንና አካባቢዋ ለሚገኙ ህንዳውያን የዳያስፖራ አባላት ዛሬ እሁድ ከሰዓት በኋላ ንግግር ያደርጋሉ ተባለ። ስብሰባው የሚካሄደው በሰሜናዊ ቨርጂኒያ ክፍል ታይሰንስ ኮርነር አካባቢ በሚገኘው ሪትስ ካርልተን ሆቴል ውስጥ ሲሆን ሰዎች በግብዣ ብቻ የሚገኙበት የዘንድሮ አቀባበል ግን እንደ አውሮፓ አቆጣጠር በ2014 በኒውዮርኩ ማዲሰን አደባባይ እንደነበረውና ብዙ ሺህ ህዝብ እንደተገኘበት ደማቅ እንደማይሆን ከወዲሁ ታውቋል። የመን ውስጥ የገባውን የኮሌራ በሽታ ለመዋጋት ይቻል ዘንድ ሳውዲ አረቢያ ለተባበሩት መንግስታት ድርጅት የህፃናት መርጃ ዩኒሴፍ እና ለWHO የዓለም ጤና ድርጅት 66.7 ሚሊዮን ዶላር ረዳች። በተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ሚኒስትር ስቴፈን ኦብራይን እንደተናገሩት የመን ውስጥ ኮሌራ እንዳለባቸው የሚጠረጠሩ ህሙማን ቁጥር በዚህ ሳምንት ብቻ ወደ 200 ሺህ ደርሷል። የዩኒሴፍ ዲሬክተር አንቶኒ ሌክ እና የWHO ዋና ኃላፊዋ ማርጋሬት ቻን በበኩላቸው በአማካኝ በቀን 5000 ሰዎች የሚታመሙበት ይህ የኮሌራ ወረርሽኝ የዓለማችን እጅግ አስከፊው በሽታ መሆኑም ተዘግቧል። የመላው አማራ ህዝብ ድርጅት መስራችና ታዋቂው የቀዶ ጥገና ሐኪም የፕሮፌሰር አስራት ወልደየስ አጽም ከነበረበት ከባለ ወልድ ቤተክርስቲያን ፈርሶ መንበረ ጸባዖት ቅድስት ሥላሴ ካቴድራል አረፈ። ደጋፊዎቻቸው በስማቸው የሚጠራ በጎ አድራጎት ድርጅት ለማቋቋም መስማማታቸው ተነግሯል። መልስካቸው አማ ዝርዝር ያለ አጭር ዘገባ ይዟል።
ያለፉት 18 ዓመታት አዲስ አበባ ባለ ወልድ ቤተክርስቲያን አርፎ የነበረው የፕሮፌሰር አስራት ወልደየስ አጽም ዛሬ ከቀትር በፊት ፈልሶ ወደ ቅድስት ሥላሴ ካቴድራል ተዛውረዋል። በመላው ኢትዮጵያ አንድነት ድርጅትና በሰማያዊ ፓርቲ አማካይነት በተዘጋጀው በዚሁ ስነ ስርዓት ላይ የፓርቲዎቹ አመራር አባላትና ደጋፊዎቻቸው አጽሙን ቀድሞ ከነበረበት ከባለ ወልድ ቤተክርስቲያን በማውጣትና አራት ኪሎ የሚገኘውን የነጻነት ሐውልት በመዞር ወደ ቅድስት ሥላሴ ካቴድራል አስገብተው ጸሎት ተደርጓል። የፕሮፌሰር አስራት ወልደየስ አጭር የህይወት ታሪክም በዶክተር ያዕቆብ ኃይለ ማርያም ተነቧል። ከ18 ዓመታት በፊት ለዴሞክራሲ ለፍትህና ለሀገራቸው አንድነት ሲታገሉ እንደወደቁ ያወሱት ዶክተር ያዕቆብ በ1983 ዓ.ም በኢህአዴግ በተጠራው የሽግግር መንግስት ማቋቋሚያ ጉባኤ ላይ የፕሮፌሰር አስራት ወልደየስን ተሳትፎ አስታውሰዋል።
የደርግ ስራ ተሸንፎ ኢህአዴግና ሻዕቢያ ስልጣን በተቆጣጠሩበት ወቅት ሰኔ 24 ቀን 1983 ዓ.ም በተደረገው የሽግግር መንግስት ቻርተር ውይይት ላይ ተሰብሳቢው በሙሉ በሌላው ስልጣን ኤርትራን አስገንጥሎ ጮቤ ሲመጥ የከፍተኛ ትምህርት ተቋማት ወክለው የተገኙት ፕሮፌሰር አስራት ግን ሀገር አስገነጥል ተወክዬ አመጣሁ ውሳኔ ህገ ወጥ ነው በማለት ተቃውሞ
በመጨረሻም መያድ፣ ሰማያዊ ፓርቲ፣ መአህድና ሌሎችም የፕሮፌሰር አስራት ደጋፊዎች በስማቸው የሚጠራ የበጎ አድራጎት ድርጅት ለማቋቋም መስማማታቸው ተነግሮ አጽማቸው በቅድስት ሥላሴ ካቴድራል እንዲያርፍ ተደርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። አድማጮች፣ ቅድም ሲል ያሰማው ዜና እዚህ ዲሲ ውስጥ መኖሪያ ህንፃ ላይ የደረሰው ቃጠሎ በቁጥጥር ስር መዋሉ ተገልጧል። በህንፃው ውስጥ የሚኖሩ ኢትዮጵያውያን ላይ ጉዳት አልደረሰም። ስለሆነ አባተ እያጠናቀረው ነው፣ እንደደረሰ እናቀርባለን። ለሰዓቱ ያለውን ዜና በዚህ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 18 2009 ዓመተ ምህረት ምሽት ፕሮግራም ነው።
ኢድ ሙባረክ። በድጋሚ የተከበራችሁ ሙስሊም እመናን
ናድ መጥልና ጋር ጥቂት ማመልከቻ ተለረመዳን የማስተናበቻ ጌታችን ይመስገን ደረስን ለዒዱ ነገር ግን አዝነናል ጾሙ በመሄዱ በቆም ያምር ነበር የሁሉም መደዱ ተወልውሎ ገብቶ ሁሉም በመንገዱ ማማሩ ስምናው ኢማን ሴት ወንዱ ረመዳን ያንተኮ ጓዳን መሄድህ ነፍስያ እንደልቧን ተፋንተ ዘንግዲህ ረመዳን ደጉ ቀን የኸይራቱ ማ
የሙሐመድ አወልን የኢድላሽ ነው እያዳመጣችሁ
ስምናው ኢማን ሴት ወንዱ ረመዳን ያንተኮ ጓዳን መሄድህ ነፍስያ እንደልቧን ተፋንተ ዘንግዲህ ረመዳን ደጉ ቀን የኸይራቱ ማዕድ የድሃ እናት አባት የሚስኪን ዘመድ ተወራቱ ሁላን ያላጣው ሰመድ የሚታደስበት የድኑ መንገድ ሶብረኛው ደጉ ቀን ተነሳ ሊሄድ ናምሮ ነበር በሱ የሁሉም መደድ መሐባ ምርቃናም ሶፋ መዋደድ ወደ ኸይር ስፍራም ተነስቶ መሄድ ለጀማ ሶላት ማምጣት መስጅድ እንዲህ ያለውን ቀን ሳንሰራበት አንድ እንዲሁ አሳለፍ ነው በቧልታ በቀልድ ረመዳን ደጉ ቀን የዲኑ ከራማ የኸይር ማምረጃን የረህመት አውድማ እስከ ዛሬ ድረስ ነፍስያችን ታማ ከሸይጣን ጋር ሁናን ተበላሽታ ጠማ።
አሁን ደግሞ የኢድ መልእክት ከሜካ ሳውዲ አረቢያ። ሼህ አሊ ገርባ አሁን ያሉት ሜካ ሳውዲ አረቢያ ነው። ሼህ አሊ በኢትዮጵያ የገርባ መስጂድ ኢማም የነበሩ ሲሆን በሪያድ ጃሚ አኑር መስጂድ የሚያገለግሉ መምህር ናቸው። ሰለሞን አዋተ ማምሻውን በስልክ አግኝቶ አነጋግሯቸዋል።
እኔ አሁን ያለሁት መካ ነው። ሐረም የታላቁ ቦታ አጠቃላይ የዓለም ሙስሊሞች የሚሰባሰቡበት እና እንደዚሁም አቅጣጫቸውን ወደ እሱ የሚዞሩበት ሆነው ታላቁ መካ የሚባለው ቦታ ላይ ነው ያለው።
ሼህ አሊ ገርባ እንኳን ለኢድ አደረሶት። ኢድ ሙባረክ ሎታለሁን። በአሜሪካ ድምፅ ራዲዮ ጣቢያ አድማጮች ስም
እንኳን አብሮ አደረሰን። ሁሉን አጠቃላይ የዓለምን ሕዝብ እንዲሁም ደግሞ በዓለም ያሉ ኢትዮጵያ ሙስሊሞችን እንኳን ለተከበረው ኢድ ሰላም አደረሳችሁ ስላለሁኝ እንዲሁም ደግሞ አሜሪካን ድምፅ ሬዲዮ ጣቢያ አዘጋጅ የሆናችሁትን እንኳን በሰላም ደረሳችሁ አለሁላችሁ።
አሚን። ሼክ አሊ፣ ለመሆኑ የዘንድሮው ሮመዳን እንዴት ነበረ? ከሌሎቹ ጋር ሲያስተያዩት እንዴት ነው ያለፈው?
ከማንኛውም አመት በጣም የቀለለ ደስ ያለ ሆኖ ነው ያየሁት። በእኛ በላይ ኢትዮጵያውያን በኩል በተለይ አንደኛ ከመንግስትም በኩል ካለው ጫና፣ ከኢኮኖሚውም ጫና፣ ከተለያዩ አንግሎች እዚህ ቦታ ላይ መጥቶ ጾም መጾም ለእኛ ከባዳችን ነበር። በአሁኑ ወቅት ግን ብዙ ኢትዮጵያውያን ሙስሊሞች እዚህ ቦታ ላይ ተገኝተው ከዓለም ሙስሊም ጋር ሆነው ጸሎት ሲያደርጉ፣ የተለያዩ አምልኮቶችን ሲያከናውኑ መክረማቸው ከሌላው አመት ለየት ያደርገዋል እና እንደዚሁም ደግሞ ሁሉም በተለያዩ አምባገነን ባለስልጣኖች በሚደረግበት ተጽዕኖ የተሰማውን ስሜት እዚህ ቦታ ላይ ለጌታ ቅርብ ነኝ ያለበት ቦታ ላይ እንትን ሲል መክረሙ ከሌላው ረመዳን ለየት ያደርገዋል። ምንም ከሌላው ጾም ለየት ያደርገዋል። ቀሎትም በስሜት በጥሩ ስሜት ነው ጸሎት ያደርጉ ያየሁትና ከሌላው የተሻለ ወይንም ደግሞ የቀለለና ደስ ያለ ጾም ነው ብዬ ነው ያየሁት።
ሼህ አሊ ካነሱልኝ አይቀር እንግዲህ ከሌሎች ሀገሮችም በብዙ ምክንያቶች ወደ ሳውዲ አረቢያ የሚገቡ ሰዎችን እንደገለጹልኝ ለአምላካቸውም የሚሰማቸውን ችግራቸውን ብሶታቸውን በችግር ምክንያት ይሁን በመሪዎቻቸው አምባገነንነት ምክንያት ይሁን ብዙ መከራ የሚደርስባቸው ሰዎች ወደ ሳውዲ አረቢያ እየሄዱ በስራ ምክንያት በብዙ ሁኔታዎች ችግር ውስጥ ይገባሉ። እዛ በተለይ ደግሞ ይሄንን ሰሞን የሳውዲ አረቢያ መንግስት የመኖሪያ ፍቃድ የሌላቸው የውጭ ሰዎች ከሀገር እንዲወጡ ትዕዛዝ ያስተላለፈበትና ቀነ ገደብ የቆረጠበት ሰሞን ነው ይሄ ሰሞንና፣ እንዴት ነው ሳውዲ አረቢያ ውስጥ የሚገኙ የውጭ ዜጋ የሆኑ ሙስሊም ምዕመናን እነዚህን ቀኖች እያሳለፉ ያሉት?
ይሄ ህግ ከወጣበት ጀምሮ በአጠቃላይ ማንኛውም የውጭ ዜጋ በመጨነቅና እንደዚሁም ደግሞ የቻለው ሀገር ብሄድ ምንም ችግር የለብኝም ሀገር ብሄድ የሚቀበለኝ አለ ያለው ወይንም ደግሞ ጥሩ መሪዎች ያሉት ሁሉን ነገር ያዘጋጁለትና ያመቻቹለት በመውጣት በጣም እንትን እያለ ባለበት ወቅት ህዝብ መካከል ጾም ሲመጣ በጣም ነው ሁሉም ልክ የጭንቁ ነፃ መውጫ ወይንም ደግሞ የጭንቀቱ ማቃለያ አድርጎ ነው ያየው ማለት እችላለሁ። እዚህ ቦታ ላይ መድረስ የማይችሉ ህገወጥ በመሆናቸው ምክንያት እዚህ ቦታ መድረስ የማይችሉ የሆኑ በመንገድ ላይ በተፍተሻ ማቃኝነት ልንያዝ እንችላለን እያሉ የማይመጡ የነበሩት ሁሉ በዚህ ወር ግን በአጠቃላይ መጥተው እዚህ ያው ብሶታቸውን ለአምላካቸው አሰምተዋል ማለት እችላለሁ። ምክንያቱም ይህንን ወሩን አንደኛ እነሱም ያከብሩታል፣ ሁለተኛም ደግሞ ሊሄድ የተዘጋጀ ነው ህዝቡ ሊሄድ የተዘጋጀ ነው ሊሄድ የተዘጋጀ ከመሆኑም አንጻር የመሰናበቻ ጉብኝት ቢያደርግ ምንም ችግር የለበትም ያሉ ይመስላሉ። እነሱም ዝም ብለው ለቀውታል። በአጠቃላይ ህዝቡ ጾሙ ሲገባ መጨረሻው 10 ሲደርስ ነበር እስከ ዛሬ በጣም ግፊት የሚበዛው እዚህ ቦታ ላይ ማለት ነው። በዘንድሮ ዕለት ግን ጾሙ ከገባበት ሰዓት ጀምሮ እስከ አሁኑ ሰዓት ድረስ ህዝብ በህዝብ ላይ እየተጋፋ እናንትን እያለ ነው የምታየው ከህዝብ ብዛት የተነሳ ማለት ነው። ስለዚህ የጭንቀታቸው መፈወሻ ሆኖላቸዋል ብዬ ነው ያየሁት።
ሼህ አሊ እንግዲህ ቅዱስ ሮመዳን ሙስሊም እምነት እጅግ ቅዱስ ከሆኑ የዓመቱ ጊዜዎች አንዱ ነው ብል የተሳሳትኩ አይመስለኝም። አሁን ደግሞ እርስዎ የሚገኙት ከዓለም እጅግ ቅዱሳን ተብለው ከሚታወቁ ስፍራዎች በአንዱ ነው። ለሙስሊም ምዕመናን በተለይ ከሜካ የበለጠ ቅዱስ ቦታ ያለ አይመስለኝም እና እዛ ላይ ሆነው እርስዎ በአሁኑ ጊዜ ያለውን የዓለማችንን ሰላም ሁኔታ እንዴት ነው የሚያዩት? የዓለም ሙስሊሞችስ እንዴት ነው የሚገመግሙት? በተለይ በዚህ ለሙስሊም ምዕመናን በጣም የተቀደሰ ወር ውስጥ በብዙ ሙስሊሞች ላይ በዓለም ዙሪያ ብዙ በደሎች፣ ብዙ ስቃዮች ደርሰዋል። በተለይ በራሳቸው በሙስሊም ተከታዮች የሽብር ቡድኖች ነው እነዚህ በደሎችና ስቃዮች ሲደርሱ የታዩት። ብዙዎችም ህይወታቸው ጠፍቷል። ለመሆኑ እንዴት ነው እርስዎ ከዛች ቅዱስ ምድር ላይ ቆመው ይሄንን ሁኔታ የሚያዩት?
አዎ ይሄ ሁኔታ በጣም እንግዲህ ምናልባት ለሽብር የሚያንቀሳቅሳቸውን ምክንያት ሁላችንም በግልጽ የማናውቀው ሊሆን ይችላል። በራሳችን ግምትና እንትን ደግሞ የተለያየ ትችትና የተለያየ እንትን ልንሰጠው እንችላለን። ያው የብሶት ውጤት ነው፣ የስቃይ ውጤት ነው፣ የተለያየ እንትን ልንል እንችላለን። ነገር ግን በምንም ይሁን በምን በንጹሐን ዜጋ ላይ የሚወሰደው እርምጃ ማንኛውም ሃይማኖት ሆነ ማንኛውም አእምሮ ያለው ሰው የሚያምንበትና የሚቀበለው ነገር ባለመሆኑ በጣም ሁሉም ይህ ነገር አማሮትና ወይም አሰላችቶት ሁሉም ይህን የሽብር ተንቀሳቃሽ አላህ እንዲይዝለት ዱዓ እያደረገ የተማጸነ ነው እንትን ያልነ ነው። በተለይ ኢማሞች ወይንም መሪዎቹ ማለት ነው፣ እዚህ አማኞችን በስግደት የሚመሩ የሆኑት መሪዎች በጸሎታቸው ላይ ይህንን ነገር ሳይከላከሉና ወይንም በዓለም ላይ የሚከሰቱ ንጹሐንን የሚያሸብሩ አካሎች አላህ ስርዓት እንዲያስይዛቸው ወደ አእምሯቸው እንዲመለሱ ይህ ማንኛውም ሃይማኖት የማይደግፈው ማንም ሰው የማይደግፈው ንጹህ አስተሳሰብ የሚያስብ ሰው የማይደግፈው በመሆኑ እዚህ ቦታ ላይ ሁሉም ለአምላኩ በመናገር የሽብርን ተግባር ከማንም ወገን ቢሆን የሽብርን ተግባር እናወግዛለን፣ የሽብርን ተግባር እንቃወማለን፣ አምላካችን ከሽብር ሰላም ያድርገን እያለ ጸሎት ሲያደርግ ነው ያየሁት። እና ያን ከዚህ እኔ የተገነዘብኩት ሁሉም ቢሆን ሽብር የሚባለውን ነገር መደገፍ ቀርቶ ሁሉም በሱ ነገር እንደተሰላቸና ሰላምን ፈላጊ እንደሆነ ነው እኔ ያነበብኩት ማለት ነው። እና ይህን እንትን ምናልባትም ከመንግስታቶችም የሚያሸብር አካል ሊኖር ይችላል፣ ግለሰብም ሊሆን ይችላል ይህን ነገር የሚያደርገው ወይንም ደግሞ የሆነ ድርጅት ነገር ሊሆን ይችላል። በማንኛውም መልኩ ግን ህዝብ የሚፈልገው ሰላም መኖርን ነው። በቃ ሰላም አየር መተንፈስን፣ ሰላም ቦታ ላይ ሆኖ አምልኮቱን በጥሩ ሁኔታ እንዲያከናውን፣ ሰራተኛም ስራውን በሰላም እንዲያከናውን፣ ተማሪም ትምህርቱን በሰላም እንዲያከናውን፣ ጭካኔና እንደዚህም ጭቆና የሚባለው ነገር እንዲሁም ደግሞ ይህን የመሰለ ሰላምን የሚነሳ ወይንም ደግሞ ሰዎችን የሚያስፈረግግ የሚያስደነግጥ የሆነ ነገር ሁሉም እንደሰለቸው እንደጠላው እንዳወገዘው ነው የተረዳሁትና ያነበብኩት።
ሼክ አሊ እንግዲህ ይሄ ጊዜ የርህራሄ ጊዜ ነው፣ የዘካ ጊዜ ነው፣ የደስታም ጊዜ ነው እና ከማሰናበቴ በፊት ማስተላለፍ የሚፈልጉት መልእክት ካለ ለዓለም ሙስሊሞች፣ ለኢትዮጵያውያን ሙስሊሞች በአጠቃላይ ለዓለም ሕዝብም ጭምር?
እኔ በዚህ በተከበረ ቦታ ላይ ሁኜ ማስተላለፍ የምፈልገው ይህ ወር የመተዛዘኛ፣ የመፋቀሪያ፣ የመሰባሰቢያ፣ ሀሳብ መለዋወጫ እና የመተባበሪያ ወር ነው። ይሄ ወር ሁሉንም የተራራቀውን አቀራርቦታል፣ የተጠቃከነውን ደግሞ እንድትዛዘን አድርጎታል። እንዲሁም ደግሞ እንድተባበርና ችግር የተለያይና ያለው ማለትን አውቆ ችግሩን እንዲቀርፍ አድርጎታል፣ ትምህርት ሰጥቶታል። በዚህም ትምህርት አማካኝነት ብዙ ወገኖች ተረድተዋል የሚል ሀሳብ አለኝ። ይህ ነገር ግን የዚች ወር ተግባር ብቻ ሆኖ መቅረት እንደሌለበት ሙስሊም አማኞች ሁልጊዜም ቢሆን ነቢያችን አለይሂ ሰላቱ ወሰላም ያስተማሩት ሁልጊዜም ሙስሊም ሩህሩህ መሆን እንዳለበት፣ አዛኝ መሆን እንዳለበት። የሆነ እንስሳ ተጠምቶ የሆነች በዘመኗ ወይንም በጊዜዋ በጣም ህዝብን የምታበላሽ በጣም ብልግና ተግባር የምትተገብር የነበረች ሴት እሷም ጠምቷት ነበርና ውሃ ጠጥታ ስታበቃ እንስሳው ውሻ ነው ይባላል ተጠምቶ እርጥቡን አፈር ሲል አይታ በጫማዋ ውሃ ቀድታ ስታበቃ አጠጣቸው። ያን ስንት አመት ህዝብን ስታታለልና እንዲሁም ስታባልግ የነበረችውን ሴት ያንን ውሻ አዝና በማጠጣቷ አላህ ወንጀሏን ማራት ገነትን ማስገባት ብለው ነቢዩ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ማንኛውም ሰው ላይ እዝነት ከሰዎች ላይ አይነሳም እነዚያን ሰዎች የተጠሉ ቢያደርጋቸው እንጂ። እዝነት ማንኛውም ሰው ላይ አይኖርም ሰዎችን ተወዳጅና እንደዚሁም ክብር ያጎናጸፋቸው ቢሆን እንጂ ብለው ትምህርት ሰጥተዋል። ይህንን ትምህርት የዘላለም ተግባራችን የዕለት ተዕለት እንቅስቃሴያችን ልናደርገውና ለማንኛውም ሰው አዛኞች እንድንሆን እንድንረዳ። አቅመ ደካሞች ይኖራሉ፣ እንዲሁም ደግሞ ሙልጫዱ ድሃዎች ይኖራሉ፣ የተሳሪ ወገኖች ይኖራሉ፣ በሽተኞች ይኖራሉ። እነዚህ ሁሉ እኛ ጤናማ ሆነን እየተንቀሳቀስን እየበላን እየጠጣን እየለበስን ለእነሱ እማናዝን ከሆነ እነሱን እማንረዳ ከሆነ ፈጣሪያችንም አምላካችንም ሊረዳን ስለማይችል ስለማያዝንልን እማያዝን አይታዘንለትም ስለተባል አዛኞችን አዛኝ የሆነው አምላክ ያዝንላቸዋል የሚለውን ስለተማር ይህን ትምህርት በተግባር ላይ ልናውለው ይገባል። እርስ በርሳችን ልንተዛዘን፣ ለወገኖቻችን ልናዝን፣ ወገኖቻችንን ልንረዳ ይገባል። በዚህ በተከበረ ወር እንሰራው የነበረውን የአምልኮ ተግባር ከእዝነት ጀምሮ ከመዋደድ ጀምሮ ከመረዳዳት ጀምሮ ስንተገብረው የነበረውን እስከ አመቱ ድረስ ቀጣይ አድርገን እንድንይዘው ለሁሉ ሙስሊም የማስተላልፈው አደራዬ ነው። እንደገና ደግሞ ሙስሊሙ ብቻ ሳይሆን ሰው ሰው በመሆኑ መከበር ስላለበት ሊታዘንለት ስለሚገባ ሁሉም የመተዛዘንን የመረዳዳትን ባህል እያጠነከረ እያጎለበተ መሄድ እንዳለበት ለሁሉም ህብረተሰብ መልእክቴን አስተላልፋለሁኝ። እንደዛ ከሆን ከማንኛውም አደጋ ነፃ ልንወጣና እንደዚሁም ጥሩ የተባሉ እድሎችን ፈጣሪያችን ሊገጥመን ይችላል የሚል ሀሳብ አለኝ ማለት ነው።
ሼክ አሊ ገርባ እጅግ በጣም አድርጌ አመሰግናለሁኝ ለምክሮ ሁሉ። መልካም በዓል እንዲሆንሎት እመኛለሁኝ፣ ለእርሶም ለቤተሰቦም ኢድ ሙባረክ በድጋሚ።
እኔም አመሰግናለሁኝ።
አሰላሙ አለይኩም አሰላሙ አለይኩም ተቀበለ አላህ ቢናው ቢኩም አሰላሙ አለይኩም አሰላሙ አለይኩም ተቀበለ አላህ ቢናው ቢኩም አልሐምዱሊላህ ወጣልሪዱ የበደዘች የመወደዱ መሰባሰቢያ ወዳጅ ዘመዱ ኒዕማው ሰጠ እንበላልሐምዱ ያለው ለሌለው ያለው ሰጥቶ ኢድን ያከብራል ደስታ ዳጊቶ ሕፃን ትልቁ ሴት ሆነ ወዱ በሸሪያው ደግ ደምቆ በሄዱ ለይዱ ሶላት ተቀበለላ ሙስሊም ወጥቶ ቢበሪኩ በአንድ ላይ ሆኖ ተቀበለላ ፍቅሩን አጥንቶ ቢናወቢኩ ቢሊዮን ሙስሊሞች በዓለም ላይ ያሉ በኢድ ተደስተው በአንድ ቀን ዋሉ የእስልምና ኒዕማ አያልቅም ተቆጥሮ በጋር አፈሰተን አላህ ይድን ፈጥሮ አላህ ይድን ፈጥሮ ወሩድ የሶመው
የመሐመድ አወልን እሽት ነበር ያሰማናችሁ። አሁን ደግሞ ወደ ሲያትል እናመራለን። ሰለሞን ወደ ሲያትል ዋሽንግተንም ደውሎ ኡስታዝ መሐመድን አነጋግሯል።
ኡስታዝ መሐመድ እንኳን አደረሰዎት ለኢድ አልፈጥር ኢድ ሙባረክ። በአሜሪካ ድምጽ ራዲዮ ጣቢያ ባልደረቦችና ባልማጮቻችን ስም
እንዲሁም ለእናንተ እንዲሁም ደግሞ ለሁሉም ለመላው ለመእመናኖች ለሙስሊም ተከታዮች እንኳን አደረሳችሁ። ለኢትዮጵያውያን ሙስሊሞች እንዲሁም እኛን ለሚመስሉ ወንድሞችና እህቶቻችን እንኳን ለዚህ የተባረከ ጊዜ አደረሳችሁ እላለሁ።
አመሰግናለሁኝ። ኡስታዝ መሐመድ እንዴት ነበር ለመሆኑ የዘንድሮ ረመዳን?
ረመዳን ዘንድሮ በጣም በርግጥ ደስ የሚል ነው። በእኛ አካባቢ ያው ፍጥራ ይደረጋል። ፍጥራ ማለት ያው ቅዳሜና እሁድ በይበልጥ ቅዳሜ ተሰብስቦ ህዝቡ አንድ ላይ ያፈጥራል እና በዚህ አይነት መንገድ ነው የምናሳልፈው። ያው እንደምታውቀው ረመዳን ማለት ቻሪቲ የሚወጣበት
በጎ አድራጎት የሚሰጥበት ዘካ ጊዜ ማለት ነው።
አዎ ዘካተል ፍጥርም ዘካም እንደዚሁ ደግሞ የጾም አለው ሰው ጋር አብረ ቁጭ ብሎ ታፈጥራለህ። እንደዛ አይነት ነገር የሚደረግበት ጊዜ ነው እና በጣም ደስ የሚል ነው ያለፍነው። ያው እንግዲህ በሀገራችን ያለው ችግር ነው እንጂ መቼም ደህና ነን። በጣም በጥሩ ሁኔታ ነው ያሳለፍነው። ኢዱም ደግሞ ያው በዛ አካባቢ ያሉ የኢትዮጵያ ሙስሊሞች ኮሚኒቲ እንዲሁም ሌሎችም ሆነን በአንድ ሲታክ ፓርክ ላይ ጸሎቱን ስነ ስርዓት ይካሄዳል። የሚካሄደውም ብዙ ጊዜ በሲታክ መስጊድ ባለው አንድ ኢጅፕታዊ እሱ ነው የሚያካሄደው። ከተለያዩ መስጊዶች ይምጣ እንጂ እሱ ነው ብዙ ጊዜ ሰለሞኔውን የሚያካሄደው።
ግብፃዊው ኢማም ናቸው?
አዎ ኢማም ነው፣ የሲታክ መስጊድ ኢማም ነው።
እንግዲህ ኢትዮጵያውያን ሙስሊሞች ብቻ ሳትሆኑ በከተማው የምትኖሩ ሙስሊሞች ሁሉ ናቸው የምትሰባሰቡት ማለት ነው?
አዎ ኢትዮጵያውያን ሙስሊሞች ብቻ አይደለንም፣ ሌላው ሁሉም አንድ ላይ ተሰብስበን ነው። ግን የአሁን የምልህ ሰውዬ ኢጅፕታዊ ነው፣ እሱ ነው ብዙውን ጊዜ እንትኑን የሚሰጠው
የሚመሩት ስርዓተ ጸሎቱን ማለት ነው። ኡስታዝ መሐመድ በዚህ ጊዜ በተለይ አሁን ባለንበት ዘመን የዓለማችን ሁኔታ የሰላማ ሁኔታ ብዙ ጊዜ ከእስልምና ጋር እየተያያዘ እንሰማለን፣ ከሙስሊሞች ጋር ሲያያዝ እንሰማለን። ለመሆኑ እርስዎ እንደ አንድ ሙስሊም ምን የሚሰጡት ትርጉም ምን የሚሰማዎት ነገር አለ?
በእርግጥ እንደምታውቀው በአሁኑ ጊዜ በሙስሊሙ ላይ ነው ታርጌቱ።
የማን ታርጌት ማለት ሆነው? ይቅርታ፣ የማን ኢላማ ማለት ሆነው?
ይህ እንግዲህ ኢላማው ራሱ እንደምታውቀው ሺዓ የሚባል ሙስሊም አለ፣ እንደዚሁ ሱኒ አለ፣ ሱፊ አለ። እና ይሄ በርስ በርስ የመጣው ችግር በእኛው ላይ መልሶ ታርጌቱ እኛው ላይ።
ይሄ የሚባለው ነገር ሁሉ የመጀመሪያው ኢላማ ሙስሊሙ ራሱ ነው ባይኖት?
አዎ ራሱ ነው፣ ሙስሊሙ ነው። ሙስሊሙ ነው ያመጣው፣ በራሱ ሙስሊሙ ያመጣው። እርስ በርስ ሙስሊሙና ሙስሊሙ ልበልህ፣ በእርግጥም ትክክለኛ ሙስሊም ባይሆኑ ሙስሊሙና ሙስሊሙ ሲፋቁት በዓለም ደረጃ ያለው የሙስሊሙ የእርስ በርስ ችግር ለሌላው ተመቸው። የራሳችን ችግር በራሳችን ያመጣነው ችግር ነው እዚህ ደረጃ ሊያደርሰን የቻለው በዓለም ውስጥ።
ኡስታዝ መሐመድ የሚያስተላልፉት በዓሉ እንዴት መከበር እንዳለበት፣ ሰሞናቱም እንዴት መሆን እንዳለባቸው ለሙስሊሙ ምዕመን የሚያስተላልፉት መልእክት ካለ?
ለሙስሊሙ ህብረተሰብ የማስተላልፈው በመጀመሪያ እንኳን ለዚህ ለታላቁ ዒድ ኢደል ፈጥር እንኳን አደረሳችሁ እላለሁኝ። በመቀጠል እንግዲህ ዒድ ማለት አብረህ የምትበላበት አብረህ የምትጠጣበት የምትደሰትበት ጊዜ ስለሆነ በአንድ ላይ ተሰብስበን ጎረቤት ሳይቀር ጎረቤቶችን ሳትቀር ክርስቲያንም ሆነ ሙስሊም ጎረቤት ሳይቀር በተለይ ጎረቤቶች ይሰርተህ ምግብ ያን ምግብ አብረን ምትበላበት ጊዜ ነው የሚመደረግ አለበት ነው እና ሌላው ላስተላልፈው የምፈልገው ለኢትዮጵያ ሙስሊሞች እንኳን በሰላም ለዚህ በዓል አደረሳችሁ እላለሁኝ። በጣም አመሰግናለሁ።
በጣም እግዚአብሔር ይስጥልኝ። እንኳን አደረሰዎት እርስዎንም ከነ ቤተሰቦ። ኢድ ሙባረክ ኡስታዝ መሐመድ።
አመሰግናለሁ። ለአንተም እንደዚህ።
አሜን።
ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰለሞን ከጽዮን ግርማ ጋር ያዘጋጀውን ልዩ የኢድ መሰናዶ ነው የምትከታተሉት። አድማጮች፣ ቀደም ሲል እንደገለጽኩት ትናንት ማታ በሰሜን ምዕራብ ዋሽንግተን ዲሲ 13ኛውና ፒበዲ በሚባል አካባቢ በሚገኝ የመኖሪያ ህንጻ ላይ የደረሰ ቃጠሎ አያሌ ሰዎች ሞቱ ተብሎ እንደተናፈሰው ወሬ ሳይሆን ብዙ ጉዳት ከማድረሱ በፊት በቁጥጥር ስር ውሏል። እንዳልኩት ሰለሞን አባተ እየተከታተለው ነው። ሰለሞን፣ ኢድ ሙባረክ። በነገራችን ላይ
ኢድ ሙባረክ ላንተም እንዲሁም ለመላ ሙስሊም ምዕመናን በጠቅላላው። እና እንደተናገርከው አዲሱ ዋናው ትልቁ ዜና አሁን ምንም ጉዳት አልደረሰም። ቤተሰቦች በያላችሁበት ቦታ ተረጋጉ። ከዓለም ዙሪያ ከኢትዮጵያም ከየትም ቦታ ብዙ ሰዎች እየደወሉ እየጠየቁን ነው፣ እየተረበሹብን ነው እያሉ ነግረውናል። ዶክተር ሂራን ሰረቀ ብርሃን በዲሲ መንግስት የአፍሪካዊ ጉዳዮች ኃላፊ ናቸው። አሁን እዛ አካባቢና ተረጆቹም ያሉበት አካባቢ ነው ያሉት። አሁን አነጋግሬያቸው ነበር ወደዚህ ስቱዲዮ ከመግባቴ በፊት የሚሉትን እንስማ።
የደረሰበት ቦታ ፒቦዲ የሚባል መንገድ 13ኛና ዲሲ ኖርት ዌስት ውስጥ አንድ ህንጻ የመኖሪያ ህንጻ አፓርትመንት ህንጻ ነው። 1360 ፒቦዲ የሚባል አድራሻ ያለው ነው።
13ኛው መንገድና ፒቦዲ መገናኛ ላይ
መገናኛው ላይ ያለ ህንጻ ነው።
ስንት ፎቅ ነው ያለው ህንጻው?
ምናልባት ወደ 4 ወይ 5።
እሺ እሺ። አሁን እርስዎ የት ነው ያሉት? በነገራችን ላይ
አሁን ያለሁት ኤምሪ ሬክሬሽን ሴንተር የሚባል የተጎዱት ቤተሰቦች ለማደር እንዲሄዱ የተደረገበት ቦታ ነው። ለአንድ ለሁለት ቀን
መጠለያ ነገር ማለት ነው።
መጠለያ ነው። አዎ፣ ሸልተር ነው።
ስንት ሰው ነው እዛ ዶክተር ሂራን የሚኖረው በአጠቃላይ በዛ ህንጻ ላይ?
ቤተሰቦች ወደ 155 ብለውናል ትላንትና።
ከዚህ ውስጥ ኢትዮጵያውያን፣ ኤርትራውያን አሉ?
አሉ፣ አፍሪካውያንም።
እሺ፣ ሌሎች የአፍሪካ ሀገሮች ሰዎች? እሺ፣ ስንት ይሆናሉ?
እንደገባኝ ከሆነ ወደ 5-7 ቤተሰቦች ናቸው። ቤተሰብ ማለት አፓርትመንት ይዘው ያሉ?
አዎ፣ ኢትዮጵያውያን ማለት ናቸው።
አዎ፣ ኢትዮጵያውያን።
እሺ።
አሁን እዚህ በዋልኩበት ናይጄሪያዊና ካሜሩናዊ ቤተሰቦችም አግኝቻለሁ።
ለመሆኑ የደረሰ ጉዳት አለ በሰው ላይ?
በሰው ህይወት ምንም አደጋ አልደረሰም። በሚገርም ሁኔታ በሙሉ መውጣት ችለዋል።
በአካልስ ላይ የደረሰ ጉዳት አለ? የቆሰለ ሰው?
በአካልም ምንም ጉዳት የለም። ያው የአፓርትመንቱ ውስጥ ያለው እቃና የንብረት ጉዳት ነው አብዛኛው።
ምን ያህል እንደው በግምት ይታወቃል የደረሰው የንብረት ጉዳት?
ደህና ነው።
ዶክተር ሂራን ሰረቀ ብርሃን በዲሲ መንግስት የአፍሪካዊ ጉዳዮች ኃላፊ፣ በጣም አመሰግናለሁኝ ለሰጡኝ ማብራሪያ።
በጣም እግዚአብሔር ይስጥልኝ። እናንተም ስላስተላለፋችሁ ከኢትዮጵያ ብዙ ጥሪ ደርሷችኋል ቤተሰቦቹ፣ እና ትንሽ የሚያረጋጋ ነገር መስማታቸው ጥሩ ነው በእናንተ በኩል። እግዚአብሔር ይስጥልን።
ተጨማሪ መረጃ ዌብሳይታችን እና ፌስቡክ ገጻችን ላይ ይገኛል። አዲሱ፣ ከዛ በተጨማሪ የዲሲ ከንቲባ ሜሪየል ባውዘር ትናንትና አደጋው እንደደረሰ እዛ ነበሩ፣ ሁሉንም ተከታትለው አይተዋል። በተለይ በተለይ የመኖሪያ ፈቃድ የወረቀት ችግር ያለባቸው ሰዎች አንዳች ስጋት እንዳይገባቸው ከንቲባዋ አሳስበዋል። ችግራቸውን ሁሉ ለመንግስት እንዲያሳውቁ ያለባቸውን ሁኔታም ጠይቀዋል። እርዳታ የሚፈልጉም ከሆነ እርዳታ የኢሚግሬሽን ጉዳያቸው ግምት ውስጥ ሳይገባ እንደሚሰጣቸው ነግረዋቸዋል። ብዙዎቹ ቤተሰቦች ከዛ መጠለያ በሆቴሎች እንዲያርፉ እየተደረገ ነው እንደነገሩኝ ከሆነ ተጨማሪ መረጃ እየተከታተልን እንዘግባለን። ዌብሳይታችንና ፌስቡክ ገጻችንም ላይ ይገኛል።
ነገም እናቀርባለን። እንደሁኔታው ትልቁ ዜና በህይወት ላይ የደረሰ ምንም ጉዳት የለም እንደተወራው ወሬና አድማጮች ተረጋጉ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰለሞን ወደ እናንተ ዝግጅት ደግሞ ልመለሳችሁ።
የኢስሃን አብዱላሂ ዒድ ሙባረክ ነሽር ነው የምታደርግ።
እስቲሁ ባገር ቤት የሆናችሁ ከወረደ ዘመድ የራቃችሁ ባለም ዙሪያ ሁሉ ያላችሁ እንኳን ለዒድ በዓል አደረሳችሁ። ዒድ ሙባረክ።
ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ይችላሉ።
በፌስቡክ እና በትዊተር @voaamharic ብላችሁ ተከተሉን፣ ተነጋገሩ።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት እስከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ
ከሰኞ እስከ አርብ በየዕለቱ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን።
እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 431 ኪሎ ሄርትስ ላይ ማለት
ሲሆን ግርማና
ሰሎሞን አባተ ነው።
እንኳን ለዒድ አል ፈጥር አደረሳችሁ።
ዒድ ሙባረክ።
ዒድ ሙባረክ 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 ለና ወለኩም ሙስሊም ሙስሊማቱ ሙሉ ሰላም አለይኩም። ዒድ ሙባረክ 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 ለና ወለኩም ሙእሚን ሙእሚናቱ ሙሉ ሰላም
ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በዋሽንግተን ሰዓት 1 ፒኤም በቀጥታ በናይል ሳት እና በአጭር ሞገድ 19 እና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርዝ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር @voaamharic ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ኑ አብረን ካድማስ እንሻገር። የሳውዲ አረቢያ የምህረት አዋጅ ተስፋና ስጋት።
ሳውዲ አረቢያ ውስጥ ያለ ፈቃድ የሚኖሩ ያለ እንግልት እንዲወጡ ሀገሪቱ የሰጠችው የጊዜ ገደብ ዛሬ ወይም ነገ ይጠናቀቃል። ሁኔታውን ከስፍራው ሲዘግቡ የቆዩ ሁለት ጋዜጠኞች ከማስታወሻ ደብተራቸው እየገለጡ የአይን እማኝነት የሆኑበትን ውሎ ያስረዱናል። ስለሽ ሽብሩ የዶቼ ቬለ የሪያድ ዘጋቢ ነው። በየምዝገባ ጣቢያዎቹ እየተገኘ የሚያየውን በምስልም ጭምር እያስቀመጠ ዘገባውን ያሰማናል። የቀድሞው የዶቼ ቬለ የጅዳ ዘጋቢ አሁን ደግሞ በማህበራዊ ሚዲያ ዘገባዎቹን የሚያቀርበው ነብዩ ሲራክም ሌላው እንግዳችን ነው። በሪያድና በጅዳ ያለውን ሁኔታ እንዲነግሩን ጽዮን ግርማ ሁለቱንም ጋብዛለች።
ሁለታችሁንም በጣም አመሰግናለሁ። ስለሺ ሽብሩ ሪያድ፣ ነብዩ ሲራክ ደግሞ ከጅዳ ነው። ሁለታችሁም ጋዜጠኛ ናችሁ። ሁለታችሁም እዛ ያለው ሁኔታ በቅርብ በጣም በቅርብ ሆናችሁ የምትከታተሉ ናችሁና እስቲ አሁን ያለውን በአሁን ሰዓት ያለውን ሁኔታ ለአድማጮቻችን ግልጽ ለማድረግ ይጠቅማልና እስካሁን ባለው ጊዜ ውስጥ ከሪያድ ምን ያህል የሚሆኑት ኢትዮጵያውያን ለቀው ሄዱ? ከስለሺ ልጀምር።
ሪያድ አካባቢ የነበረው አዲስ ምዝገባ በጣም ቀዝቅዞ ወርዶ ነበረ። ያለው እንቅስቃሴ ትኬት የሚቆርጡ ሰዎች ናቸው የነበሩት። ትኬቱም ቢሆን ከ30 በኋላ ነው ያለው። ከ30 ወዲህ ምንም አይነት ፍላይት የለም፣ ወንበር ቦታ የለም። ስለዚህ ሰው ብሩን ይዞ መሄድ እየፈለገ ቢያንስ መሄድ የሚፈልጉት ማለት ነው። መሄድ አንፈልግም ብለው የቆረጡት እንዳሉ ሆነው መሄድ የሚፈልጉት ግን የአየር ትኬት ያላገኙበት ሁኔታ ነው ያለው። ትልቁ ቻሌንጅ ወይ አጣብቂኝ የሚሆነው አሁን ቀኑ ካለፈ በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ።
ነብዩ፣ ወደ አንተ ልምጣና ጅዳስ ያለው ሁኔታ ምን ይመስላል?
በጅዳ አካባቢ ከሶስት ቀን አራት ቀን በፊት ጀምሮ በተለይ ከፍተኛ ችግር ይታይባቸዋል ወደሚባሉት ወደዚህ ወደ አሻራ መስጫው ቦታ ወደ ሽሜት አካባቢ ለመሄድ ሞክሬያለሁ። እዚያ ሌሊት ላይ እጅግ በጣም ከፍተኛ የሆነ ቁጥር ያላቸው ሰዎች ለመመዝገብ እየሄዱ በጣም እየተንገላቱ ሳይሳካላቸው እየቀሩ አሉ። አንዳንዶች ተሰላችተው ሁሉ የተውታሉ። በቃ ቢቀርም ይሻላል እያሉ ሁለት ሶስት ቀን በኋላ እዛው ውለው አድረው የተመለሱ ሰዎች ሁሉ አቃለው የድምፅ መረጃዎች ሁሉ አሉ። እና በአሻራ መስጠው ላይ ሌሊት ነው የሚያሰጥኝ አሻራ እጅግ በጣም ችግር ላይ ነው ያሉት። አሁንም ዛሬም ራሱ የመጨረሻ ቀን አሻራ መስጠ የመጨረሻ ቀን ነው ተብሏል። ዛሬም እዛው ምዝገባ እየተደረገ እንደነበር ሰምቻለሁ። እና ትንሽ ነገሮች ጥሩ አይደለም ያሉት። በተለይ ደግሞ በኢትዮጵያን አየር መንገድ ትኬት የቆረጡ ኢትዮጵያውያን ባለፉት አራት ቀናት በየቀኑ 50 ሰው፣ 10 ሰው፣ 20 ሰው፣ 16 ሰው እየሆነ ከትኬት ቆርጦ ኮንፈርምድ የሆነ ትኬት የገዛ ሰው ከትኬቱን ይዞ ወደ አየር መንገድ ለመሳፈር ሲሄድ ሁሉ የሳሄድ የቀረበት ሁኔታ ነው ያለው። በተለይ ዛሬ እዚ አካባቢ እጅ የነበረ ወደ ሀጅ ተርሚናል የሚባለው አካባቢ እጅ የነበረ እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት 3-4 ቀናት ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየሁትኝ። እና በጣም ያሳዝናል። እጅግ በጣም አዝኜ የተመለስኩትኝ።
ስለሺ፣ የምታቀርባቸውን ዘገባዎች እየተከታተልኩ ነበር ከስፍራው። እና ባለፈው ዘገባ የምዝገባ ጣቢያዎቹ ላይ ተገኝተህ የምዝገባ ጣቢያዎቹ እዛ ያሉ ኢትዮጵያውያን ቅሬታ ሲያሰሙ ስትዘግብ ነበር እና እስቲ ሂደቱን ንገረን። እንደዛ የተፈጠረው በምን ምክንያት ነው? የኢትዮጵያ መንግስት 90 ቀናቱ እንደተጀመረ ጀምሮ ማስታወቂያ ሲናገር ነበር እንዲመዘገቡና ከሀገር እንዲወጡና እዛ ጋር የደረሰው እንዴት ነው?
አብዛኛው ሰው ከመጀመሪያው ጀምሮ አልወጣም። ተስፋ ማጣትና ተስፋ ማድረግ ብዬ የምገልጸው ነገር አለ። እኔ በዚህ ሀገር ተስፋ የሚያደርጉ ብዙ ኢትዮጵያውያን ዜጎች አሉ። ህገ ወጦች ነገ የምህረት አዋጅ ይወጣል የሚል ተስፋ፣ ረመዳን መጣና ሌላ አዲስ ነገር ይመጣል የሚል ተስፋ፣ ይሄ ተስፋ ማድረግ ነው። ሁለተኛ ደግሞ በኢትዮጵያ ባለው ሁኔታ የወጡበት ነገር ስላልተመለሰ ስላልተስተካከለ ተስፋ ያለ ማድረግ ወይም ተስፋ የመቁረጥ ሁኔታ አለ። ይሄ ሆኖ አብዛኞቹ ሰዎች ወደ መጨረሻ አካባቢ 30 ቀን ከቀረው ወይም 15 ቀን ከቀረው በኋላ ነው የመጡት። ያኔ ደግሞ እጥረት ተፈጠረ። ማአት ነገር የሚያስተናግድ ሰው እጥረት ተፈጠረ። የትኬት እጥረት ተፈጠረ። አየር መንገድ ከዛ በኋላ ነው ህንዶችን ጨምሮ ለሌሎች ትኬት ኦፊሶች የሰጠው ይሄን ነገር እንዲያስተናግዱ ማለት ነው። በዛን ወቅት የነበረ ሁኔታ የነበሩ አስተናጋጆች ከተስተናጋጁ እጅግ በጣም ያነሱ ስለነበሩ እርስ በርስ መገፋፋት፣ በዚህ ላይ ሙቀት ነው 41-42 ዲግሪ ሴንቲግሬድ ጠራራ ፀሐይ በሆነበት ህፃን ልጅ ይዘው ነፍሰ ጡር ሆነው እዛ ቦታ ላይ መቆም በጣም የሚያማርር ነገር ነው እና እነዚህ ሰዎች ወደ የባሳቸው ናቸው። ስለዚህ በትንሹም በትልቁም ይበሳጫሉ። ትንሿ ነገር ሴንሴቲቭ ሆነዋል፣ ስስ ሆነዋል እንትናቸው እና በዛ የተነሳ የተፈጠረ ነገር ነው እና በኋላ ላይ ያውም ደግሞ ይሄ ተለይቶ ወንዶችና ጎረምሶቹ ሌላ ቦታ፣ ሴቶች ሌላ ቦታ በሚስተናገዱበት ሁኔታ ነው እንደዛ አይነት ነገር ተፈጥሮ የነበረው። በፊትማ አንድ ላይ በነበሩበት ሁኔታ ለ3-4 ቀናት ተስተጓጉሎ ነበረ። ወጣቶች መጥተው አዳራሽ ውስጥ እያበጠበጡ ምን እያሉ አገልግሎት ሰርቪስ መስጠት የቆመበት ሁኔታ ነበረ።
ከዛ በኋላ አስተካክለው ከለዩትም በኋላ ትረቶቹ እንዳሉ ሆነው ያየሻቸው ነገሮች የተከፈቱት በዚህ የተነሳ ነው ሲሆን
አሁን እንደተረዳሁት 80,000 ያህል ለመሄድ የተመዘገቡ ናቸው የሚል ቁጥር እንዳለ ነው። አጠቃላይ ወደ 400,000 የሚደርስ ወይም ወደ ግማሽ ሚሊዮን የሚጠጋ ህገወጥ የሆነ ስደተኛ በዛ ሀገር እንደሚገኝና በፍላጎታቸው ተመዝግበው እንዲሄዱ ጥሪ የተደረገ አለ። ከዛ ውጪ ደግሞ እስር ቤት ያሉ እንዳሉ በጣም በተደጋጋሚኛም ስንዘግብ ቆይተናልና የነሱ እስር ቤት ያሉት ስጣ ክፍል ምንድነው የሚሆነው? የትስ አካባቢ ነው ያሉት? እስር ቤቶቹ እንግዲህ ሳውዲ አረቢያ ሲባል አሁን እናንተ ከሪያድና ከጅዳ ነው ያላችሁትና የትስ እስር ቤት ነው ያሉት? ስለሱ መረጃ አላችሁ ሆይ? ስለሽ እንደው በዚህ በጀመርክ በቀጠልና ወደ ነብዩ መጣለ።
ታዲያ እንግዲህ ነብዩ ብዙ ኢንፎርሜሽን ያለው ይመስለኛል። ስብሬት ላይ ግን ለኔም ከስብሬት ጀምር ስቆቻችን እዛ ገብቷል የሚደውሉልኝ ብዙ ሰዎች አሉ። አብዛኛው ጂዛን አካባቢ ነው ትላልቅ ስብሬቶች ያሉት። አሁን ባለው ሁኔታ ስለ ስረኞቹ ማውራት በፍጹም የሚቻልበት ነገር አይደለም። አሁን የኢትዮጵያ መንግስት ሚዲያውም ሁሉም እነዚህ ህገወጥ ተብለው እንዲባረሩ ቀን የተቆረጠላቸው ዜጎቻችን ላይ ነው ሁሉም ነገር ትኩረቱ። የእስር ቤቱማ እስር ቤት አላቸው ተመዝግበው ሴኩሪቲ በሆነ ሁኔታ በአጥር ግንብ ውስጥ እየተቀመጡ ናቸው። እነሱም ከዚህ በኋላ የሚታዩ ናቸው። አሁን እጃችን ላይ ያለውን እነዚህን ነገሮች እነዚህን ሰዎች ቢያንስ መውጣት የሚፈልጉትን የተለያዩ አማራጮች ይነሱ ነበር የኢትዮጵያ መንግስት የሚያነሳው። በመርከብ በጂዛን በኩል በጅቡቲ በኩል አድርገን እናወጣለን፣ በሱዳን በኩል እናወጣለን አይነት ነገር። እሱም ያልተቻለበት ሁኔታ ነው ያለው።
ነብዩ እንግዲህ እዚህ ላይ የምትለው ነገር አለ። ስለሽ እንዳለው አንተ እከታተላለሁ፣ አንተም ከእስር ቤት ያሉ ሰዎችን በተደጋጋሚ ስታነጋግር እከታተላለሁና እዚህ ላይ የምትለው ነገር ካለ
ሲሆን። በጣም በርካታ ሳውዲ ከተሞችን የመጎብኘት የማየት እድል አጋጥመኛል እና በየሁለት ሳምንቱ የተለያዩ ሀገሮች እሄዳለሁ በስራ ጉዳይ፣ በኩባንያ ስራ ጉዳይ እና በርካታ መረጃዎችን አገኛለሁ። በአካልም የማገኛቸዋሉ። የእስር ቤት ያሉትን ቁጥር እኔ በጣም በአስር ሰዎች የሚቆጠሩ ናቸው፣ ብዛት አላቸው። ስለነሱ አሁን ወንድሜ ስለሽ እንዳለ መነጋገር አንችልም። በጣም ከባድ ነው። ስለነሱ ህግን ጥሰዋልኝ በህግ የተያዙ ናቸው። የራሴ እነሱ ጉዳይ በሌላ መንገድ የሚታይ ይመስለኛል። በአሁኑ ሰዓት እነሱን ትተን በየሆስፒታል ያሉትን በጣም አቅመ ደካማዎች በመኪና ግጭት ሲመጡ በሚደርስባቸው በጥይት ተመተው ቆስለው እግራቸውን፣ እጃቸውን፣ አይናቸውን ያጡ በርካታ ዜጎች ሌላው ቀርቶ መብታችን ያስከብርልን ካሳ የምናገኝበትን ወደ ሀገር የምንላክበት መንገድ ይፈለግልን ብለው ደክሟቸው አንድ ጊዜ ከአመት ከሁለት ሶስት አመት በአልጋ ላይ ወድቀው አንድም የመንግስት ወካይ ሳያቸው ቀርመው ወደ ሀገራችን እንግባ እያሉ የጽሁፉን እኮ ማየት አልተቻለ። አሁን እስር ቤት በህግ ከለላ ያለው ስሉ ግንተዋቸው አንዲት ሁሌ በቅርብ የማነሳቴና ሁሌ የምታሳዝና የልጅ ሰሚራን ጉዳይ ማንሳት ይቻላል። ሰሚራ ከዚህ ከጀጃ 500-600 ኪሎ ሜትር ነው ያለች። በየጊዜው የኢትዮጵያ መንግስት ኤምባሲ ተወካዮች፣ የቆንስል ተወካዮች ይሄዳሉ እዛ አካባቢ። በተደጋጋሚ ቪዲዮ ድምጿን ሁሉ ባካሽ ድረሱልኝ ወደ ሀገሬ ልግባ ትላለች። እቺ ልጅ በአሁኑ ሰዓት እኳ እንድትገባ አልተጠየቀም። ሌላው ቀርቶ ሶስት ወር እንኳን ባለው በተሰጠው ሶስት ወር ጊዜ ውስጥ እንኳን ሰውን አልወጣም እንዳለ ሰው አገሩን አልፈልግም ብሎ ስደቱ ይሻለኛል የመጣ ይምጣ ሬሳ ረግጬ ነው የመጣሁት የመጣውን ይመጣል እንጂ በችግር እጄ ከችግር አረንቋ ውስጥ እንደገና አልገባም የሚሰጠው ተስፋ ሁሉ የማይጨበጥ ነው እያለ ወደ መጨረሻ ሰዓት ላይ ችግሩ ትንሽ እየጠበቀ ሲሄድ ገንፍሎ እንደሚመጣ የታወቀ ነው። ምክንያቱም ስለሽም ባለፈው አይቶታል። ሴም ቲንግ አንድ አይነት ነገር ነው የተፈጠረው። በመጀመሪያ ላይ ውጡ ሰምኖ መጨረሻ ላይ ነው ሰው ገንፍሎ ወጣው። ይሄን ነገር ከግምት ውስጥ በማስገባት ዝግጅት አልተደረገም። ቮለንተርስ በግል ተነሳሽነት እንርድ የሚሉ ሰዎችን ቀርበው በአሁኑ ሰዓት እንኳን በየአየር መንገዱ ያሉ ሰዎች ውሃ ማቀበል እንኳን አልተቻለም። ነገሮቹ የተወሳሰቡ ናቸው። ስለ እስር ቤቱ ማሰቡን ትተን አሁን በህጋዊ መንገድ ሊሄድ ያሉት ሰዎች እነኚህ በቁጥር የገቡት ሰዎች የምንሰድበት መንገድ እየተወሳሰበ ነው የሄደ ነው። ሌላው ምንድነው እዚህ ላይ መጨመር የምፈልገው የቁጥሩን በሚመለከት ነው። ቁጥሩን በሚመለከት በነገራችን ላይ በህግ በአሁኑ ሰዓት ህገወጥ ነው ተብሎ በቆመው የኢትዮጵያ ኮንትራክት ሰራተኞች ከ400,000 እስከ 500,000 ሰው በኮንትራክት መጥቷል ወደዚህ ሀገር። እስከ 500,000 ሰው በኮንትራክት ከመጣ ከ500,000 ግማሹ ወደ 180,000 የሚሆን በላቅ ተደርጎበታል። በላቅ ማለት ከአስተሮቻቸው ጠፍተው የተመዘገበባቸው ናቸው። ይህን በርካታ የሚደቁ መረጃዎች አሉ። ይህ ትክክል እንደሆነ ይሄ ቁጥር በርካታ 50% እንደጠፉ ነው የሚነገረው። የኮንትራክት ሰራተኞቹ
እየሰሩ በነበረባቸው በሁለት ዓመታት 30 ሺህ ኢትዮጵያውያን ከኳስ ተጫዋቾች ጠፍቷል ብሎ ተነግሮ ነበር። በአሁኑ ሰዓት እኔ ራሴ የሄድኩኝ ስታዘብ በአብዛኛው ያሉት እየተመዘገቡ ወደ አገር ለመግባት የሚፈልጉት ለኮንትራት ስራ የመጡት ናቸው። በባህር የመጡትኝ በአብዛኛው የመሄድ ፍላጎትም የላቸው። የተወሰኑት ለመፈልግ ይሆናልና ቁጥሩ በነገራችን ላይ እስከ 400 ሺህ ሊደርስ ይችላል። ምክንያቱም በአሁኑ ሰዓት ባለፉት 3-4 ወራት እንኳን ውጡ እየተባለ በእርግጠኝነት ከ20 ሺህ ሰው በላይ መጥቷልኝ በጅዛም በኩል።
ከሁለታችሁም እንደተረዳሁት አሁን በጣም አሳሳቢው መሄድ ፈልገው እንሂድ ያሉትና ይውጡ የተባሉት ዜጎች ጉዳይ ነው የሚል ነው። ምንድን ነው የሚሆነው? የተጨበጠ ነገር አለ? ሁለታችሁ ያገኛችሁት መረጃ ስለሺ?
እየተበከን ነው። እስካሁን ድረስ ምንም የኢትዮጵያ መንግስትም ቀኑን ሊራዘም ጥያቄ አቅርቧል አይመስለኝም። የኢትዮጵያ ብቻ አይደለም ይሄ ከዚህ የሌሎች ሀገሮችም ነው። ኢንዶኔዥያው፣ አፍጋኒስታን፣ ፓኪስታኑ፣ ግብፁ፣ የመኑ የሁሉም ስለሆነ ወደ 2 ሚሊዮን በላይ ህገወጥ ነው አለ ተብሎ የሚገመተው እዚህ ሀገር እና 200 ወይ 300 ሺህ ለሚሆን ኢትዮጵያዊ ተብሎ ይራዘማል ብሎ መጠበቅ የዋህነት ነው። ሌላው ደግሞ ትልቁ ነገር አሁን ያለው የሳውዲ መንግስት መዋቅር እንደ ድሮ ይሄ በሸሪያ ይሄ በየዋህነት በምህረት ረመዳን መጣ ምህረት ይደረጋል፣ አዲስ ንጉስ መጣ ወይ አልጋ ወራሽ ተቀየረ ምህረት ያደርጋሉ፣ ድሮ እዳ ይሰረዛል፣ እስር ቤት ያሉ ይፈታሉ፣ ህገወጥ የሆኑ ህጋዊ እንዲሆኑ ይደረጋል፣ እንዲህ አይነት ነገሮች የተለመዱ ነው። አሁን ያ ነገር ዘመናዊ ወጣቶች በዘመናዊ የመንግስት ፖለቲካዊ አስተዳደር የሚያምኑ ራዕይ 2030 ብለው ትልቅ ነዳጅ ዘይት ጥገኝነት የተላቀቀ ኢኮኖሚ መስርተው ለመሄድ የሚፈልጉ ወጣት አመራሮች ወደ ፖለቲካው መዋቅርና ፖለቲካው የመጡበት ሁኔታ ነው ያለው። ሰሞኑን ራሱ የሆኑት ነገሮች ከፍተኛ የሆነ በሲጋራና ለስላሳ መጠጦች ላይ በኢነርጂ ድሪንክ ላይ ከፍተኛ የሆነ የዋጋ ጭማሪ አድርጓል። ኦልሞስት 100% የዋጋ ጭማሪ እና ሬቨናቸውን ገቢያቸውን ዘይት ካልሆነ የገቢ ምንጭ ለማድረግ በከፍተኛ ደረጃ እየሰሩበት ያሉበት ሁኔታ ስለሆነ ይሄ ነገር ይመጣል ብሎ መጠበቅ በጣም ከባድ ይመስለኛል። እነሱ እስር ቤት እንደገነቡ ይናገራሉ። ወደ 96 ያህል እስር ቤቶች በሪያድና አካባቢው ከ26 በላይ እስር ቤቶች ተገንብተዋል። ከዛ በኋላ በር ለበር ሄደው አፈሳ አያደርጉም የሚባል ነገር አለ። እነሱ ራሳቸው ሲስተም ዘርግቷል፣ ስራ ዘርግቷል። እያንዳንዱን ህገወጥ የሆነውን ፒክ የሚያደርጉበት እንደ በመርፌ እየነቀሱ እየለቀሙ የሚያወጡበትን መንገድ ዘርግተናል ነው የሚሉት። ሌላው መነሳት ያለበት ነገር የሚመስለኝ ትላንትና ከኢትዮጵያ ሪያድ የገባ ሰዋል በባህር ተሻግሮ በየመን አቋርጦ መንፈዋ ገብቷል። አሁን ይህንን በምንወያይበት ወቅት መንገድ ላይ ያሉ ብዙ ኢትዮጵያውያን አሉ፣ ከቤታቸው የሚጠሱ ብዙ ኢትዮጵያውያን አሉ። ይሄ በጣም ኢምፖርታንት ነው። የችግሩን ከምንጩ ማድረግ ማከም ካልተቻለ ከዚህ መመለሱ ሲሆን ምንም መፍትሄ አይሆንም። 30 ጊዜ 20 ጊዜ ተመላልሶ የመጡ ብዙ ሰዎች አሉ፣ በባህር እየተመላለሱ የሚመጡ። ይሄ ቪሽየስ ሰርክል ቀለበቱን ካልተቆረጠና ካልታከመ ምንም መፍትሄ የሚሆን አይመስልኝም።
ምን ይሆናሉ የሚለው የጋራ ስጋት ነው። ስለሺ ደግሞ ያነሳው ከምንጩ ማድረቅ የሚለው እሱም እንደ አንድ ነጥብ በስፋት መወያየት የሚያስፈልገው ነው እና በዚህ እናጠቃለውና ለዛሬው ግን ስለሺ ሽብሩን ከሪያድ፣ ነብዩ ሲራክን ደግሞ ከጅዳ በጣም አመሰግናለሁ።
Can buy your darling you can bum bum I'm my little fool I'm just a poor son I'm an old man
ክቡራትና ክቡራን አድማጮቻችን እንኳን በሰላም ለኢድ አል ፍጥር አደረሳችሁ። ከሙሐመድ ሰይድ ዒድ ሙባረክ ጋር ከዝግጅታችን ፍጻሜን ተዋጭው
ዒድ ሙባረክ ዒድ ሙባረክ ሙባረክ ለና ወለኩም ሙስሊም ሙስሊማቶ ሰሙሎ ሰላም አለይኩም ዒድ ሙባረክ 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 ለና ወለኩም ሙእሚን ሙእሚናቶ ሰሙሎ ሰላም አለይኩም ዒድ ሙባረክ 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 ለና ወለኩም ተቀበለ አላህ ሳሊሐ አልአዕማል ለና ወሚንኩም
ሙባረክ Muslim, Nabi Muhammad bastamaron befelegachew yale muslimot sonnelegon wema marachew kadem kahawazer azero bemekatacha muslimot tebedew demqo lejennet bilcha eidun mubarak 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 lena welakum muslim muslimat semolo salam aleikum eidun mubarak مبارك مبارك لنا ولكم مؤمن مؤمن أخذ زمله السلام عليكم عيد مبارك 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 لنا ولكم تقبل الله صالح الأعمال منا ومنكم زرقان قاكرم صوتها سايلي بسيسة روشيو سلطان هاتمارك ساي فردو فانا مراسيو قول لبوت شكشا بيقسمو بسلام بباقيو وبس دمك صوفة نتاقيو عندي ملكاتيو لاندو كتاري مجانا مكب دون ما عيدو ملاك برنا قسما يقواسي مريك وردو عيد مبارك 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 لنا ولكم مسلم مسلمات وسلم له سلام عليكم عيد مبارك 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 لنا ولكم مؤمن مؤمنات وسلم له سلام عليكم كتيان من جدها كن يامل إسلام لونا واندم لهكوت صون الحيين سلس منا يرانا بانون ورشينينا ينيان انجدا بالله أكبر بالصلوات تجن بمدا سلا بالله سيامة اندم ورسلا باندل بلا الله سواجد موسيم بملا يرانا بانون يحجو بيجو ممكن لسه ተሳሶች አላሰቶ እንዲታረቀን ሳምንት ፎራመት ሲተካኮ ያንዱ ሲመጣ አላህ በሰጠን አላቶ ዒዱ ሲመጣ በሳምንቱ ዒድ በጁምዓ በአመት ዒዶቹ ዒድ ሙባረካን ለአላህ ባሮት ለሙስሊሞቹ
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም ዒድ ሙባረክ ያልን የምንሰናበታችሁ
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም
ተደናገሩ።
This program has come to you from the Voice of America, Washington.